ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
ዝነኛይቱ ድምጻዊት ብሩክታይት ጌታሁን ወይም በሙዚቃው ኢንዱስትሪ መጠሪያ ፒቲጂ የ128ኛን የድዋድል ምክንያት በመድረግ በኢትዮጵያ የዘውድ ምክር ቤት ልዩ ክብረ በዓል ላይ በዳግማዊ ምኒልክ የተመሰረተውን ኢትዮጵያ የክብር ኒሻን ከምክር ቤቱ ፕሬዚደንት ልዑል ኤርሚያስ ኃይለሥላሴ እጅ ተቀብላለች። ቤቲ በድምጻዊነቷ የሀገር ውስጥ ሙዚቃ አፍቃሪዎችን በማርካት ብቻ የተወሰነች አይደለችም። የሙዚቃ ስራዋ በአፍሪካ የሙዚቃ መድረክ በ2018 የአፍሪማ ሽልማት ተሸልማበታለች። በኦስሎ የኖቤል ሰላም ሽልማትና በሃሊውድ አፍተር ዳርክ ሉላዊ ኩነቶች መድረኮች ላይ ግዘፍ ንስታ የጥበብ ስራዎቿን ለታዳሚዎቿ አቀርባለች። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የበጎ ፈቃድ አምባሳደርም ሆና የጥገኝነት ጠያቂዎችና ስደተኞች ድምጽ በመሆን በሰብአዊ አገልግሎት የድርሻዋን ተወጣለች። የኢትዮጵያ ብሔራዊ ማንነት ሀገራዊ ዋልታና ምሰሶ እንዲሆንም ያለማሰለስ ኢትዮጵያዊ ማንነት ኢትዮጵያውያን የክብርና ኩራት ማዕከል ሆኖ እንዲዘልቅ ድምጿን አጉልታ እያሰማች አለች። የቤቲ ሀገራዊ ቀጠናዊና ዓለም አቀፋዊ አስተዋጽኦዎች የአደባባይ ምስጢር ቢሆኑም ሳቢዋን ካንደበቷ ለማድመጥ መነሻችንን ያደረግነው ኢትዮጵያ የዘውድ ምክር ቤት ስለምን በ128ኛው የአድዋ ድል መታሰቢያ ልዩ ዝግጅት ወቅት በዳግማዊ ምኒልክ የተመሰረተውን ኢትዮጵያ የክብር ኮከብ ኒሻን በዋሽንግተን ዲሲ ሊያበረክትላት እንደወደደ በመጠየቅ ነው።
እኔ እንግዲህ በግልጽ ለማወቅ ይከብደኛል፣ ነገር ግን ይገባሻል ብለው ነው የሰጡኝና ይመስለኛል በተለያየ መድረክ ላይ የማቀርባቸውን ማሳያቸውን ለኢትዮጵያዊነት ኢትዮጵያንም ወክዬ የሬፊጂም ጉድብል አምባሳደር ነኝ። ከዛም ባሻገር ደግሞ ኖርዌይም ላይ ባዘጋጀሁት ፕሮግራም ላይ ኢትዮጵያን ወክዬ ለማሳየት የሞከርኩትን ስራ አይተው፣ ሌላን ደግሞ በተለያዩ የአፍሪካን መድረኮችም ላይ ራሱ እኔ ኢትዮጵያን ወክዬ ለማሳየት የምሞክራቸው ስራዎች ብዙ አሉ። የምሰራቸው የወጡም ዘፈኖች አሉ። አሁን ለምሳሌ በኮቪድ ጊዜ ከተለያዩ የአፍሪካ ሀገሮች ሞሮኮንም ጨምሮ እኔ ደግሞ ኢትዮጵያን በአማርኛ አድርጌ የዘፈንኩትም ዘፈን አለና እነዚህ ሁሉ ስራዎቼን አይተው ነው ብዬ ገምታለሁ። በግልጽ እንዴት ነው በምን መረጣችሁኝ የሚለውን ነገር ባልጠይቅም፣ ነገር ግን ይሄ ነው ብዬ ስራዬ ብዬ ገምታለሁ።
የዚህ የክብር ኒሻኑ አንቺ በምታወቂበት አንድም በሙዚቃ ኢንዱስትሪው ሁለትም ኢትዮጵያዊነትን ከፍ አድርጎ አጉልቶ የማንነት ማዕከል እንዲሆን የማድረግ የማስተዋወቅ ስራዎች፣ ከዛም በሰብአዊ አገልግሎት ዘርፍ እንደዚሁ የጎላ ድርሻ የማካሄድ ስራ ላይ ምን ማለት ይሆናል? በወደፊቱ ስራሽ ላይ የሚያሳድረው በጎ ተጽዕኖ ምን ይሆናል ማለት ይቻላል?
ሽልማት ማለት በቃ ስራችሁን ጨረሳችሁ አቁሙ ማለት አይደለም። የተለያዩ እንደዚህ የኒሻን ደግሞ ሲሆን ተስፋ እናደርግባችኋለን፣ ለሀገር ገና ብዙ ትተርፋላችሁ፣ ብዙ ትሰራላችሁ የሚልም አደራም ጭምር የሚያጠሁና ሽልማቱን በጣም ደስ ብሎኝ ተቀብየው፣ ከዛ በኋላ ግን ደግሞ ከባድ ኃላፊነትም እየተቀበልኩኝ እንደሆነ ከክራውን ካውንስሉ ራሱ አሁን እነሱም አይን ውስጥ ገብቼ የምሰራቸው ነገሮች በእነሱም ሚዛን የሚመዘን እንደሆነ አንድ ዝም ብሎ መዝፈን ብቻ ሳይሆን ሀገርን ወክሎ ሀገርን ተሸክሞ ለዓለምን ማስተዋወቅ፣ ከዛ ደግሞ ሀገርም ውስጥ ላሉ ነገሮችን ሰላምን ለመፍጠር ሰላምን ለመስበክ ኃላፊነት እንደሚኖርብኝ ነው የተሰማኝ ከሽልማቱ በኋላ።
የኢትዮጵያ ኮከብ የላቀ ሽልማት የተመሰረተው ታሪክ ያው የሚታወቀው በምክር ቤቱ በኩል ዳግማዊ ምኒልክ አማካኝነት ነው በ19ኛው ክፍለ ዘመን እና ያም ልክ እንደዚህ ለሀገር ትልቅ አስተዋጽኦ ያበረከቱ ሰዎችን እውቅና ለመቸር ይበልጥ እንዲተጉ ላለፈው ስራቸው እውቅና ለወደፊት መታተሪያ የሚሆን ማበረታቻም ጭምር ነው። በዚህ መልክ በተለይ አድዋ ድልም በዓል እንደዚሁ ክብር ሽልማቱን ያገኘሽበት በዓል ነውና ለኚ ሁለቱ አንድ ላይ ተያይዘው የአጼ ምኒልክን የኢትዮጵያ ያመራር አስተዋጽኦ እንዴት ትገልጫለሽ? ዳግማዊ ምኒልክ ለኢትዮጵያ አንድነት ሉና መከበርና መታፈር እንደዚሁም ሉዓላዊነቷ ዘላቂ እንዲሆን ኢትዮጵያ ማንነት እንዲማከል የማድረግ አስተዋጽኦቹ ባንቺ ይታ እንዴት ነው የሚገለጡት?
በጣም ይከብደኛል የአጼ ምኒልክን አመራር ለመግለጽ። ግን እንደው በራሴ የምገምተው ገና ሳቸውን አላወቅናቸውም ብዬ ነው የማስበው። ምክንያቱም በጣም ብልሃት የተሞላበት በዛ ላይ ደግሞ በጣም አስቸጋሪ ዘመን በሆነ ጊዜ ላይ ነው ሳቸው አገር የመሩትና የቀኝ ግዢ በሰፋበት ዘመን ላይ በዛ ላይ ደግሞ ጥቁር ሆኖ መከበርም ሆነ እንደ ሀገር እንደ ህዝብ እንደ ሰው ራሱ መታየት ባልነበረበት ዘመን ላይ ነው የመሩትና ግን እሳቸው የነበራቸው ህልውና የነበራቸው የሃይማኖት እምነት ጦርነትም አድዋም ሲሄዱ ታቦት ይዘው ነበር የሄዱት፣ ግርጊስን ይዘው ነበር የሄዱት። ምክንያቱም የግርጊስ ስለነበረ ያ ሁሉ ተደምሮ ይመስለኛል እና ገና አናውቃቸውም ብዬ አስባለሁ። ምክንያቱም አሁን የምንሰማው የምንወዳቸውም እንደ ማምለክ፣ ሌላው ደግሞ ተጎድተናል ብሎ የሚያስበውም ደግሞ እንደ መንቀፍ ይላል እና ነገር ግን እሳቸው በጣም በከባድ በነበረ ዘመን ላይ ከባድ የነበረን ኃላፊነት በሚገባ ተወጥተውታል ብዬ አስባለሁ። ምክንያቱም በትንሹ እንኳን እንደው በትንሹ እንየው ቢባል ትንሽ አይደለም፣ በጣም ትልቅ ነው። ግን አለመገዛትን ኢትዮጵያኖች የፈለግንበት ቦታ ሄደን ያለመገዛት ስሜት ውስጣችን እንዳለ የምናውቀው ከሌላ ዜጎች ጋር በምንቆም ነው። አሁን ለምሳሌ ኬንያ ውስጥ አንዳንድ ነገሮችን ስመለከት እኔ ግራ ይገባኛል፣ አይምሮዬ ሊቀበለው አይችልም። ምክንያቱም ኢትዮጵያ ውስጥ ሊሆን እና ታልሞ ታስቦ ሊፈጠር የማይችሉ ነገሮችን ነው የማየው። የነጭ አምባገነንነትን ልቀበለው አልችልም፣ ተወልጄ ያደግኩት በእንደዛ ስላልሆነ። ግን ኬንያ ውስጥ እንደ ኖርማል ነገር ሆኖ ታየው ግር ይለኛል። ያንን ነገር ያንቺን ትንሽ የምትመስል ስጦታ እንኳን በየግለሰቡ ሊሰጡ የቻሉት ከዛ ከአድዋ መትረፋችን ነው። ያ ደግሞ ትልቅ ብልሃትነትን ይጠይቅ ነበር። ምክንያቱም ገና ኢትዮጵያ አንድ ሆነ ያልጨረሰችን አገር ነው እሳቸው ና ካለ ብለዚያ በማርያም ይዣለሁ አለቀህም ብለው ሁሉንም አስተባብረው ለአንድ ጦርነት ግን አንድ ላይ እንዲነሱ። ከዛ በፊትም እኮ የተለያዩ ጦርነቶች አድርገን ነበረ። አጼ ቴዎድሮስም ከእንግሊዝ ጋር ተመሳሳይ ጦርነት አድርገው ነበረ። ነገር ግን ሙሉ ኢትዮጵያን አሰባስቦ ማዋጋት አልቻሉም ነበረ። ይመስለኛል የአጼ ቴዎድሮስ ጦርነት ራሱ የተሸነፉበት ምክንያት ራሳቸው ኢትዮጵያኖቹ መንገድ ስለጠቆሙ ነው ይባላል። ምኒልክ ጋር ግን ይሄ ነገር እንዳይፈጠር እንዳይከሰት በምን ያህል ብልሃት ቢይዟቸው ብዬ ሳስብ ገና አልናውቃቸውም ብዬ እገምታለሁ እና ለማናቃቸው ገና ብዙ ጥናት ልናደርግላቸው ለሚገባን ሰው ስምም ባንሰጥ ብዬ እኔ መርታለሁ በግሌ። ምክንያቱም የውጮቹን እኔ እንግዲህ የተማርኩት የሊሴን ነው እና ብዙ የፈረንሳይ ንጉሶችን ሰምቻለሁ እና ብዙ ንጉሶቻቸው በጣም ጥሩ ባይሆኑም እንኳን ካለፉ በኋላ ንጉሶቻቸው ስለሆኑ የእነሱ ማንነት ስለሆነ በጣም ጥሩ አድርገው ይስሏል። እኛ ግን እኚህ በጣም ጥሩ የሆኑ በጣም ልዩ የሆኑ በጣም በምን የመሰለ አገላለጽ ልንገልጻቸው የሚገባ ከእሳቸውም ደግሞ ልንማር የሚገባ ምክንያቱም እግዚአብሔር እንግዲህ ሰው አድርጎ ካወረዳቸው በኋላ መሬት ላይ ወርደው ከተፈተኑ በኋላ እንግዲህ ሁላችንም እንደ ሰው ሆነን ነው የምንኖረው እና ከእሳቸው ልንማር የሚገባንን ነገር እንደ ሰው ይሄንን ማድረግ እንችላለን። እግዚአብሔር አግዟቸዋል። አዎ፣ ግን እኔም እግዚአብሔር አግዞኝ እሳቸው ያደረጉትን አይደለም ከዛም የበለጠ ድል ማድረግ እችላለሁ የሚለውም ተስፋ ውስጣችን እንዲያድር ብዙ ስለ እሳቸው ልንዘክርና ብዙ ልናወራ ይገባል ብዬ አስባለሁ። አመሰግናለሁ።
በዛ በአድዋው ትልቅ መድረክ እና የመታሰቢያ ዕለት አዲስ ነጠላ ያወጣሽውን የጥበብ ስራሽን አይ ፕሬይ እና እንደዚሁም ደግሞ በስፋት በኢትዮጵያውያን አድማጮች ዘንድ የሚታወቀው ሀገሬ የሚለውንም የሙዚቃ ስራዎችን አቀርብሻል። እነዚህ ሁለቱ መልእክቶቻቸው ምንድን ናቸው? አንቺስ ከበርካታ የጥበብ ስራዎች ውስጥ የሙዚቃ ስራዎች ውስጥ እነዚህ ሁለቱን ለዛ ለአድዋ ድል በዓል መድረክ እንደምን መረጥሻቸው?
ሀገሬን የመረጥኩት በዋነኝነት በእንደዚህ አይነት መድረክ ላይ ነው። የተለያዩ ቋንቋ ያላቸው የተለያየ ባህል ያላቸው ሰዎች ተሰባስበው ነው አድዋ ላይ ትልቅ ስኬትን ትልቅ ድልን ያደረጉት እና አሁንም ቢሆን ያንን ልዩነታችንን እንደ ውበት አይተ ነው የምንነቃቀፍበት ወይም ደግሞ የምንፌዝበት ነገር ሳይሆን የምናከብረውና የምንወደው አድርገን እንደ ሞገሳችን አድርገን ለብሰ ነው መውጣት አለብን ብዬ አስባለሁ። ወደ መድረክ የትም ዓለምም ላይ ስንቀርብ ለዛ ነው ሀገሬን የመረጥኩት በዋነኝነት ደረጃ። ምክንያቱም የአድዋ ኢትዮጵያዊነት የሚዘከርበት ኢትዮጵያዊነት የሚሰበክበት ኢትዮጵያዊነት የሚመሰገንበት ቀን ነው። እዛ ስል ኢትዮጵያኖቹ የዛኔ አንድ ቋንቋ ስላላቸው በአንድ ቋንቋ ስለተግባቡ አይደለም፣ ግን በራሳቸው ሀሳብ በራሳቸው ህልውና ነገር ግን ለአንድ አገር ማንነትን አድዋ ላይ ቢሸነፉ ኖሮ የሚያጡት ምን እንደሆነ ገብቷቸው ነበር የዛን ዘመን የነበሩ ሰዎች ማለት ነው። አሁን 21ኛ ክፍለ ዘመን ላይ ደግሞ ምን ልንረዳ ይገባል? ከነሱ ምን ልንማር ይገባል? እነሱ ራሳቸውን መስዋዕት ያደረጉት ለቡናው አይደለም፣ ለእንጀራው አይደለም፣ ለአፈር ለአራዊቱ ለመሬቱ አይደለም፣ ነገር ግን ለህዝብ ነጻነት ነው የታገሉትና ለሰው ለኔ ለጎረቤቴ ለተለያየ ዘር ላለው ለተለያየ ሃይማኖት ላለው ህዝብ ነው የተዋጉትና በዛች ቀን ያን ነገር ነው ሁሉ ጊዜ ማስተዋል ያለብን። አሁን በተለያየ በልዩነታችን እየተጋጨን በልዩነታችን አብረን መኖር ያቃተን ባለንበት ዘመን ላይ ወደ ኋላ መለስ ብለን እነዛም ሰዎች እኮ ልዩነት ነበራቸው፣ ነገር ግን ልዩነታቸውን እንደ ውበት አይተውት እጅ ለእጅ ተያይዘው ተደጋግፈው ስላሸነፉ ስላለፉ ነው ስለተሻገሩ ነው እኛ ዛሬ እንደውም የኔን ትነ የኔ አንተን ነው መባባል የቻልነው እንጂ በቀኝ ግዢ ተገዝተን ቢሆን ኖሮ ይሄ የምንለው ማንነት ላይኖረን ይችል ነበር። ይሄ የምንለው ቋንቋ፣ ይሄ የምንለው ፊደል ላይኖረን ይችል ነበር። ምክንያቱም ወይ እንግሊዝ ወይ ጣሊያን ወይ ፈረንሳይ ገዝተውን የነሱን ቋንቋ ተጽዕኖ ያደርጉብንና እኛ ምንም ባህል እንደሌለን ታሪክ እንደሌለን አውጥተው ያቃጥሉታል፣ ድምጽዋጡን ያጠፉታል። ከዛ በኋላ የሚኖረን የነሱን ታሪክ መተረክ ነው፣ የነሱን ቋንቋ መማር ነው፣ የነሱን ብቻ ትርክት መቀጠል ነው የሚኖረን። ነገር ግን ይሄ ሁሉ ነገር ይሄ ሁሉ ቅርስ ሊቆይልን የቻለው አሁን የምንጋጭበት እንኳን ነገር ልናገኝ የቻልነው የዛችን ድል በማድረጋቸው ነው። እና አሁን ወደ ኋላ ተመልሰን ያንን ድል ስናስብ አሁን እስ ያለንበትን ተግዳሮት አሁን እስ ያለንበትን ፈተና በምንድን ነው የምንሻጋግረው በሚለው ላይ ነው ብዙ ጊዜ የማስበው። እና ቋንቋችን የተለያየ ቢሆንም ማንነታችን የተለያየ ቢሆንም ነገር ግን የአንድ ሀገር ሰዎች ልጆች ነን፣ እናታችን አንድ ኢትዮጵያ ነች የሚለውን ነገር መስበክ ስለምፈልግ ነው ሀገሬን የምረው።
ተረ ቀራው የአምላክ ጥበብ ነው ባንቺ ታየ ያየሩ ምቾት ሁሌ ሚናፈቅ ቅርሳ ቅርሱማ ልቤ ሚሰርቅ ግን ይሄ ነው ወይ አገር ማለት Yes, which I know you're more to let Yet I fork at all Yet I let us all Yeah, but who church it Tell me first as well Lebu now no baroi Why is lenger out Le arawi too Afele mi dao Ara ye no way agar malet Lezi is bacha no way emo tu let Ara ye no way agar malet Lezi is bacha no way men mo tu let
ሌላኛው ደግሞ አይ ፕሬ የሚለው በእንግሊዘኛ የተጻፈ ዘፈን ነው። የአሜሪካ ጃዝ አርቲስት ከታወቀ ጃዝ አርቲስት ዶናልድ ከሚባል ሙዚቀኛ ጋር የጻፍነው ነው። አይ ፕሬ ደግሞ የሚለውን ዘፈን የዘፈንኩት ለምንድን ነው? ኢትዮጵያ ብቻ አይደለች ዓለም ራሱ ነውጥ ላይ ነች ያለችው ብዬ አስባለሁ። በተለያየ ጊዜ ዜና በከፈትን ቁጥር የምንሰማው ጦርነት ነው። አሁን እንደውም ገፍቶ አስጠቃቂ የሚመስል ሶስተኛ ዓለም ጦርነት እየመጣ ያለ የሚመስል የሚያስፈራበት ደረጃ ላይ እየደረስን ያለ ነው እና አይ ፕሬ የምለው ስለ ሰላም ነው የምጸልየው። ምክንያቱም ብዙ ጊዜ ጦርነትና ከባድ ነገሮች ከባድ ፈተና በመጣብን ጊዜ እኔ በግሌ የማደርገው ምንድን ነው? እኔ በግሌ ጸልያለሁ ለአቅሜ። ምክንያቱም ነገሮች ከአቅሜ በላይ ሲሆኑብኝ እኔ ለፈጣሪ ነው የምሰጠው። ተወልጄ ያደግኩትም በኦርቶዶክስ ሃይማኖት ስለሆነ ነገር ሁሉ ጊዜ ሲከፋ አይ በቃ ይሄ ለእግዚአብሔር እንስጠው፣ ይሄ እግዚአብሔር ያውጣን ብለን ነው የምንጸልየው እና ያንን ነው የማደርገው። ለዚህ ዘፈኔም ላይ ደግሞ አይ ፕሬ የሚል የጸሎት ዘፈን ነው ተስፋ የሚሰጥ ይሄም ቀን ያልፍና ደግሞ ተስፋን እናያለን፣ ይሄም ቀን ያልፍና ደግሞ አንድ ላይ ደግሞ እንስቃለን፣ አንድ ላይ እንበላለን፣ ጦርነት ሳይሆን ሰላም ይመጣል፣ አንድ ላይ እርቅ ይመጣል፣ አንድ ላይ የምናድግበት የረሃብ የችግር ወሬ ሳይሆን የምንሰማው የአባንደንስ የተስፋ የመብዛት የመምላት ታሪክን የምናወራበት ዘመን ይመጣል ብዬ እሱንም ተስፋ እንዲኖረን ነው አይ ፕሬን ደግሞ የመረጥኩት።
We need you.
ዳንሳሽው ያድዋ ድል በአለም አንዱ ኢትዮጵያነት ማዕከል ነው። እነዚህንም በዛ ግዙፍ መድረክ ላይ ይሄንን ኢትዮጵያነትን የሚያጸባርቁ አገሬን እንደዚሁም ደግሞ ለሀገር ሰላም ቸር የሚመኘውንም አይ ፕሬም እንደዚሁ ተጫውተሻል። ሁለቱም ኢትዮጵያነት እንዲጠነክሩ ማዕከል እንዲሆኑ መላካች ነው አስገንዛቢ ነውና ኢትዮጵያዊ ማንነት ቤቲጂ ምን ማለት ነው? ኢትዮጵያዊ ማንነትስ በአሁኑ ወቅት ኢትዮጵያ ውስጥ ምን ፈተና ወጭ ከተማውት አለ? ምንስ ድሎች ከፊቱ ተደቅኖ ይገኛል? እነዛንስ በወጉ ለመጠቀም ኢትዮጵያውያን ምን ማድረግ አለባቸው ታያለሽ?
ኢትዮጵያዊነት ለኔ እንግዳ ተቀባይ ቢቸግረውም ስቆ እግዚአብሔር ያውቃል ብሎ በእምነቱ የሚያድር ጧት ከንቅልፉ ሲነሳ ተመስገን ብሎ ፈጣሪውን የሚያመሰግን ተስፋ የሞላው ችግሩን ሳይሆን ትኩረት የሚያደርገው የሞላለትን አስቦ ከጎኑ ደግሞ ከሱ አነስ ያለ ሲያይ ወይ እግዚአብሔር ይስጥኝ እኔ ደግሞ ተፈቶኛል ብሎ የሚያካፍል አድርጌ ነው እኔ ኢትዮጵያዊነትን የምገልጸው። እማየውም በተለያዩ መድረኮች ላይም ጠቅሼው አውቃለሁ። ከዚህ በፊት ዩኒቲ አርግድ ብለን አምባሳደር ሆኜ ኢትዮጵያ በጣም ብዙ ስደተኞችን ታስተናግዳለች። በብዙ ሺ የሚቆጠሩ ስደተኞችን ተረክባ ታስተናግዳለች። የሚያስተናግዱት እንግዲህ ራሳቸው ኢትዮጵያኖቹ ከሚያርሱት መሬት ፈቀቅ ብለው ነው ቦታ ሰጥተው ከውጪ ከኔ የባሰ ችግረኛ መጣ ብለው ቦታ እየለቀቁ ነው የሚያስተናግዱት። እና ምን ላለው ተርፎን አይደለም ስደተኛ የምንቀበለው ላል ነገር ግን ያለንን ብንካፈል ይበቃናል ብለን ስለምናስብ ነው ብዬ አስባለሁ። እና ኢትዮጵያኖች እንደዚህ ናቸው ላለው የመጀመሪያውን ስልምና ተከታዮች ስደተኞች እንኳን በመቀበል የታወቀች ነው። ኢትዮጵያኖች ስደተኛ ስንቀበል ዛሬ እኛ ችግር ላይ ሆነንና ስንቀበል እንደ ትርክ እናወራለን። ነገር ግን ከጥንት ታሪካችን ጀምሮ ስናየው ኢትዮጵያኖች የብዙ ሃይማኖቶች ከአይሁድም ጀምሮ ስደተኛ ሲሰደዱ እየተቀበለች የምታስተናግድ ሀገር ነው። ለዚህ ኢትዮጵያኖች ሁልጊዜ ያለንን በማካፈል ለተለያዩ ነገሮች ለለውጥ በጣም ዝግጁ የሆነ ክፍት የሆንን ራሳችንን ደግሞ ከሚመጡት ለውጦች ጋር አጣጥመን መኖር የምንችል ልዩ ዜጎች ነን ብዬ አስባለሁ። የሰው ዘርም ደግሞ መገኛ ነን። በተለያየ ሁኔታ ያው ተነጮቹም እንደሚሉት ሰው ዘር የተፈጠረው እዚህ ነው ይባላል። በብዙ ነገርም ደግሞ ስናየው ወደኛ አካባቢ ያመለክታል እና የሰው ዘርም መገኛ ነን። ያ ነገር ውስጣችን አለ መሰለኝ ብዬ አስባለሁ። ምክንያቱም ሌላ ሰው ሲቸገር ስናይ ዝም ብሎ አይ እኔ አይደለሁም ወይ የኔ ወገን አይደለም የሚል ሂሳብ ውስጥ ብዙ አንገባም። ነገር ግን አሁን ቅርብ ጊዜያቶች ላይ በተለያዩ እኔ ብዙ ጊዜ የምገምተው ዋናው ጠላታችን ድህነት ነው ብዬ አስባለሁ። ድህነትን ደግሞ ማሸነፍ የምንችለው እርስ በርስ በመጋጫጨት አይደለም፣ ወይንም ከአንዱ አንዱን በመንጠቅ አይደለም፣ አንድ ላይ በመስራት ነው የምናሸንፈው ብዬ የማስበው። የግጭቶቻችን መንስኤዎች የማንነት ጥያቄ ሳይሆን ያለን ነገር የሚመረተውና ያለው የህዝብ ቁጥር አለመጣጣም ነው ብዬ አስባለሁ። ይህ የግል አመለካከቴ ነው። ኢትዮጵያ አሁን ያላት መሬትና የሚወለደው ልጅ ህዝብ ቁጥር የተለያየ ነው። በዛ ምክንያት እንጋጫለን። ምክንያቱም ያንተን አፈናቅዬ ነው መያዝ ያለብኝ የሚል ሀሳብ ውስጥ እየገባን ነው። ነገር ግን ያ ነገር ከተፈጥሯችን ከማንነታችን ጋር በጣም ከመሰረቱ የሚጋጭ ነው። ምክንያቱም ኢትዮጵያውያኖች አይደለም ለሌላ ለራሱ ህዝብ ለሆነ ዜጋ ይቅርና ለውጭ ዜጋ እንኳን በር ከፍቶ እያስተናገዱ ነው። አሁንም እያስተናገድን ነው እሱን ነገር። ይሄ ፈተና ግን የመጣብን ይህንን ድህነታችንን እንዴት ማሸነፍ እንደምንችል ስላላወቅን እርስ በርስ እየተገጫጨን ነው። እና ተስፋ ያለኝ ምንድን ነው፣ ሁል ጊዜ ማንነታችን ጎልቶ መውጣቱ አይቀርም። ከውስጣችን የተደበቀው ነገር አሁን ለጊዜው ቢጋረድብንም ለጊዜው ቢሸፈንብንም የእኛ ማንነት ፈንቅሎ ወጥቶ አሁን ያለብንን ፈተና ምን እንደሆነ ችግራችን አውቀን ጠላታችን ድህነት ላይ እንደምንዘምት ምንም ጥርጥር የለኝም። ይህንን ፈተና ደግሞ ማለፍ የምንችለው አንድ ላይ አብረን ሞፈሩን አንስተን ስናርስ፣ አንድ ላይ ስንበላ፣ ወንድሜ እህቴ ስንባባል ነው ብዬ አስባለሁ።
መልካም። ድምፃዊት ብሩክታዊት ጌታሁን ቤቲጂ ስለ ቃለ ምልልሱ እናመሰግናለን። በድጋሚ የኢትዮጵያ ዘውድ ምክር ቤት የክብር ኮከብ ኒሻን ተሸላሚ ለመሆን በመብቃትሽ እንኳን ደስ አለሽ እንላለን።
እንኳን አብሮ ደስ አለን። በጣም አመሰግናለሁ። ከኔ በፊት የተቀበሉ እነ መሐሙድ አህመድ እና ማሪቱ ለገሰ ተቀብለዋል። ይህንን በእነሱ ተርታ በመደርደሬ እኔም ደግሞ የኔን ኩያዎች ወክዬ እዚህኛው ቦታ ላይ ለመሰለፍ መብቃቴ በጣም እንደ ክብር ነው የማየው። ሌላው ደግሞ የኔም ጓደኞች የኔን ፈለግ አይተው እዚህኛው እዚህ ቦታ ላይ እንዲሳተፉ እነሱም ደግሞ እኛም ደግሞ ይህ የተሰጠንን ክብር ይዘን ኃላፊነቱን ተቀብለን የሚመጣውን ደግሞ ትውልድ መቅረጽ እንድንችል እግዚአብሔር እንዲያግዘን ፈልጋለሁ።
እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharic ይጎብኙ።